ቅዱስ መንበር የዜና ማህተም ከፈለ ትላንትና በሁሉም ቤተ መጻሕፍት ለንባብ የቀረበው ኢየሱስ ናዝራዊ በሚል ርዕስ ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ የደረሱት ሁለተኛ ተከታታይ መጽሐፍ የብፁዓን ጳጳሳት ጉዳይ የሚንከባከበው ጳጳሳዊ ምክር ቤት ይንተ ብፁዕ ካርዲናል ማርክ ኦሌት፣ ጋዜጠኛና ደራሲ ፕሮፌሰር ክላውዲዮ ማግሊስ እና የቅዱስ መንበር የዜና ማህተም ጉዳይ ተጠሪ አባ ፌዴሪኮ ሎምባርዲ በሰጡት ጋዜጣዊ መግለጫ በይፋ ለንባብ መቅረቡ ተገልጠዋል። ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ኢየሱስ ናዝራዊ በሚል ርዕስ የደረሱት መጽሐፍ ሁሉም ከጌታችን ኢየሱስ ክርስቶስ ጋር ለመገናኘት ለሚፈልግ የሚጠቅም መሆኑ ሲገለጥ፣ ኢየሱስ ናዝራዊ ሁለተኛው መጽሐፍ የጌታችን ኢየሱስ ክርስቶስ የሰላም ንጉሥ መሆኑ የሚገልጠው ወደ ኢየሩሳሌም መግባት ከሚለው ታሪክ በመጀመር እርሱም እንደ አንድ አቤታዊ ፖለቲከኛ ጸረ ክርስቶስ በሆነው አመጽ ላይ የተመሰረተ እንዳልሆነ ከሚገልጠው ታሪክ በመንደር ጌታችን ኢየሱስ ክርስቶስ ስለ ስነፍጻሜ የሚገልጥ ንግግር በማስቀደም ስለ ኢየሩሳሌም ቤተ መቅደስ መፈራረስ እንዲሁም ስለ ፍርድ ቀንና የዓለም ፍጻሜ በመናገር እግዚአብሔር የታሪክ ጌታ የሆነው ለሰው ልጅ የሰጠው ንጻነት ትርጉምና ኢየሱስ እውነተኛ መቅደስ የድንጋዩ ቤተ መቅደስ መቅደሙን የመሰከረ ገዛ ራሱ እውነተኛና አዲስ ቤተ መቅደስ መሆኑና በእርሱ ማማካኝነት እግዚአብሔርና ዓለም እንደሚገናኝ አብራርተው ኢየሱስ ክርስቶስ የኛን ግድፈት ለማንጻት መለኮታዊ ክብሩን ትቶ ራሱን ዝቅ በማድረግ የሁሉም አገልጋይ በመሆን በማንም የሃይማኖት ታሪክ ዘንድ የሌለ አዲስ እርሱም ልብን የሚያነጻ ሕግና ሥርዓት ሳይሆን እምነት መሆኑ የሚገልጥ አዲስ ስር ነቀላዊ ለውጥ በቃልና በሕይወት በማስተዋወቅ አንዳንድ ነጻ የቅዱስ መጽሐፍ ተንታኞች ጌታችን ኢየሱስ ክርስቶስ የመንጻት ሥርዓት በግብረ ገብ እንደተካው ይናገራሉ። እንዲህ ቢሆን ኖሮ ክርስትና መሠረታዊ ትርጉሙና መግለጫው ግብረ ገብ ሆኖ በቀረ ነበር። ስለዚህ አዲስ ሕግ አንድ አዲስ ሕግ ወይንም ደንብ ሳይሆን የመንፈስ ቅዱስ ጸጋ የእግዚአብሔር መንፈስ የሚሰጠው አዲስ ውስጣዊነት ነው። ክርስትና ጸጋ ነው። ጸጋ በመሆኑም እያደገና ከፍ እያለ በተሰጠው ጸጋ መሰረትም በንቃት የሚኖርና እግብር ላይ የሚውል መሆኑ ቅዱስ አባታችን በደረሱት መጽሐፍ በጥልቀት ያስረዳሉ። በመቀጠልም ስለ ቅዱስ ጴጥሮስና ስለ ይሁዳ ሲተነትኑ እነዚህ ሁለቱ ሰዎች ያንን የተሰጠንን ጸጋ በሁለት አይነት መንገድ ለመኖርና እግብር ላይ ለማዋል እንደሚቻል የሚያመለክት እርሱም ሁለቱም ጸጋውን ተቀብለዋል። ጴጥሮስ ክርስቶስን ክዶ ሲያበቃ ነገር ግን በእውነት በመጸጸት በምሕረት ላይ ያለው እምነት ይመሰክራል። ይሁዳ ግን ምንም እንኳ በፈጸመው ግብረ ክህደት ቢጸጸትም ነገር ግን በምሕረት ላይ እምነት የሌለው በመሆኑ ጸጸቱ ተስፋ ቢስነት ሆኖ ይቀራል። ስለዚህ የቤተ ክርስቲያንና የቅዱሳት ምስጢራት ተካፋይ ማኅበረሰብ ጌታችን ኢየሱስ ክርስቶስ ሥጋና ደም የሚቀበሉ ናቸው። ሆኖም ስንቱ ነው ይህንን ምስጢር ቢቀበልም ሲክደው የሚታየው? የጌታችን ኢየሱስ ክርስቶስ ክህነታዊ ጸሎት ጌታችን ኢየሱስ ክርስቶስ በመስቀል ተሰቅሎ የዓለም ኃጢአት የሚያነጻ በመሆን የመላ ታሪክ ትርጉም እርሱም ከእግዚአብሔር ጋር መታረቅ የሚለው መሠረት እያደረገ መሆኑ ያረጋግጣል። የጌታችን ኢየሱስ ክርስቶስ የመጨረሻ ማዕድ በሦስቱ ተመሳሳይ ወንጌላውያንና እንዲሁም በዮሐንስ ወንጌል ጭምር በተለይ ደግሞ በዮሐንስ ወንጌል የመጨረሻ የእራት ማዕድ ከፋሲካው ዜማ አንድ ቀን ቀደም ብሎ የተፈጸመ ሲሆን እርሱም ጌታችን ኢየሱስ ክርስቶስ የተሰቀለው በፋሲካ ቀን ሳይሆን በፋሲካው ዜማ ቀን መሆኑ ይገልጣል። ስለዚህ እውነተኛ የእግዚአብሔር በግ መሆኑ በመግለጥ የፋሲካ እውነተኛ ትርጉም ራሱን አሳልፎ በመስጠት ይገልጣል። በጌቴሰማኔ በእግዚአብሔር ፈቃድ ራሱን አሳምኖ እንዳንተ ፈቃድ በማለት ኃጢአት የሌለው ሆኖ በኃጢአት ድቅድቅ ጨለማ በማለፍና በራሱ ላይ በማኖር መስቀልን ተሸከመ። ሆኖም ጌታችን መስቀል እንዳይሸከም ጴጥሮስ ያሳየው ጥረት ብዙውን ጊዜ በክርስቲያኖች እንዳውም አንዳንዴ ቤተ ክርስቲያን ሳትቀር የሚያጋጥማት ፈተና ነው። ስለዚህ ይህ የማንቀላፋቱ ጉዳይ እንዳያጋጥም ጌታችን ኢየሱስ ክርስቶስ እንደሚለው መንቃት ያስፈልጋል። ጌታችን ኢየሱስ ክርስቶስ ፍርድ ፊት መቅረብ በጌታችን ኢየሱስ ክርስቶስ ላይ የተበየኑ የሞት ፍርድ ተጠያቂ አይሁዳውያን እንዳልሆኑ ቅዱስነታቸው በማስረዳት ጌታችን ኢየሱስ ክርስቶስና ደቀ መዛሙርቱ ጭምር አይሁዳውያን እንደነበሩ ያስረዳሉ። ስለዚህ ጌታችን ለሞት ፍርድ አሳልፎ በመስጠት ተጠያቂው የወቅቱ ሉዓላዊ አምባገነን ስርዓት ነው ብለዋል። ጲላጦስ በጌታችን ኢየሱስ ክርስቶስ ላይ የተከፈተው ችሎት ሲመራ እውነት ምን ማለት ነው ሲል ጥያቄ ያቀርባል። ብዙዎች ይህንን መሰረት በማድረግ እውነት ምን ማለት ነው የሚለው ጥያቄ እስካሁን ድረስ ገና መልስ ያላገኘ ክፍት ጥያቄ ወይንም ያልተፈታ ጥያቄ ነው ብለው ይናገራሉ። ቅዱስ አባታችን በዚህ በተነተኑት ሐሳብ ላይ በማከለ ሆኖም ግን ማንኛውም ሰው አለ እውነት የህይወትን ትርጉም ሊቀበል ሊያስተናግድም ሊረዳም አይችልም። እውነት በጌታችን ኢየሱስ ክርስቶስ ዘንድ የሚታወቅ ሲሆን እውነት ማለት ጌታችን ኢየሱስ ክርስቶስ ነው። ስቅለት ጌታችን ኢየሱስ ክርስቶስ በመስቀል ላይ እያለ በቅድሚያ የሚያደርጉትን አያውቁም በማለት ምንም እንኳን አለማወቅ የልብ ማደንደንን ወይንም የተለያዩ የውቀት ዘርፎች ባለቤትነትንና ጉዑዛዊ ዕውቀትን የሚያመለክት ቢሆንም ቅሉ አክሎም ጌታችን ኢየሱስ ክርስቶስ የሚያደርጉትን አያውቁም በማለት ለአባቱ የተናገረው ቃል ለሁሉም ሰው ልጅና ታሪክ ማጽናኛ ነው። ጌታችን በተሰቀለበት መስቀል በስተቀኝ በኩል የተሰቀለው ወንጀለኛ የእግዚአብሔር ምሕረት በመጨረሻ ሰዓት ለመቀበል እንደሚቻልም ያረጋግጥልናል። የጌታችን ኢየሱስ ክርስቶስ ሕማማት የዓለም ኃጢአት ፍጹም ንጹሕ በሆነው ሰው እንደሚለወጥ ይህም በፍጹም ፍቅርና ስቃይ አማካኝነት በኃጢአት ያደፈው ሰው እንደሚነጻ መልካም ከክፋት እጅግ የላቀና ትልቅ መሆኑ ያረጋግጥልናል። አለትንሳኤ የክርስትና እምነት ባዶ ትርጉም የሌለው ይሆናል። የጌታችን ኢየሱስ ክርስቶስ ትንሳኤ ዳግም ሕይወት የዘራ ሬሳ ማለት ሳይሆን ሞትን ፈጽሞ የደለዘ ወሳኝ ታሪክ፣ አዲስ ምዕራፍ የሚከፍት ለሰው ልጅ አዲስ መጪ ሕይወት የሚያረጋግጥ ነው። ትንሳኤ በስነ ምርምር የሚደገፍ እውነት የሚያስቀምጥ ሳይሆን ከስነ ምርምር ጋር የማይጻረር እርሱም የሰው ልጅ በውስጡ የሚያስተነትነው መሆናዊ ዝንባሌ ነው። ጌታችን ኢየሱስ ክርስቶስ አሳልፈው ለሰጡት ሳይሆን ለአንዳንድ ሰዎች ብቻ ለምን ተገለጠ የሚለው ጥያቄ ቅዱስ አባታችን ሲያስረዱ እግዚአብሔር በሰው ልጅ ታሪክን ሲሰራ የሰው ልጅ እንደሚያደርገው ትምክተኝነት የሚያጎላ ሳይሆን ዝቅ ብሎ ትሁትና ቀስ በቀስ የሚሰራና ዘወትር በእያንዳንዱ ልብ የሚያንኳኳ በሩን ለሚከፍትለት እንዲያዩት የሚፈቅድ መሆኑ የሚያረጋግጥ እውነት ነው ብለዋል። ቅዱስ አባታችን በመጽሐፉ ማጠቃለያ የጌታችን ኢየሱስ ክርስቶስ ሞትን አሸንፎ መነሳት የተረጋገጠ ነው እናምናለንም ምንም እንኳን ፍርሃት የሚከተለን ማዕበል የሚያናውጠን ቢሆንም በዓለም ፍጻሜ ዳግም በክብር እንደሚመጣ በእርሱ ላይ ያለን እማኔ ከለላችን ደስታችን ነው የሚለው ጥልቅ ሐሳብ ማዕከል በማድረግ እርገት ምን ማለት መሆኑ ይተነትናሉ።